ክፍልለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። የመጨረሻውን ክፍል አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። የምባ ቋጠሮ ያንኔ ነው መልካ የከዳው አባታ ደርውሉን ሰብሮ ተሰቅሎ ያየ እንዳላየው ሲሄድ እንባውን ቋጥሮ አው ያደቦ ላምበሳ ጃዊሳ ይትባሃሉን አምኖ ሲጠራ እንዲህ እያለ ሲያቅራራ ውስጥ አንጀቴ ነዶ ቢሸተው ጉበቴ ስጋ በላህ ብሎ አማኝ ጎረቤቴ ይችንስ ጎጆዬን አቃጥላታለሁ ስጨስ እየጨሰች ያለኝ ይመስላለሁ አሞኝ ውሎ አሞኝ ሊያድር ነው ወይ ይሄ ሰርቶ መብላት ጤና ላይሆን ነው ወይ ኧረ ጎራው ኧረ ደኑ አምስት አመት ሙሉ ሳር የበላው በሬ ቀንበሩ ቀረበ ሊጠመድ ነው ዛሬ እያለ ብቻውን ተረተር አናግቶ እጁን እንዳይዙት ለራሱ ሰስቶ እንደዚህ በማለት በጎራው አግስቶ የዚያ ልጅ የዚያ ቡችላ አባቱ ነበር ልጁ ግስላ ዱብ ዱብ እንደበረዶ በልጅነቱ በረሃ ለምዶ እያለ ፎክሮ 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 የመጨረሻዋን አንድ ቦምቦርቦሮ ሲወድቅ ከጃቸው የድሜ ክሩት አስሮ ያንጉብል አንበሳ ያን የወንዶች ወንድ አርብ ገበያ ላይ ሰቅለው በገመድ ሲያሳዩ ሲውሉ ለአብሮ አደግ ጓደኛ ለወዳጅ ዘመድ ያኔ ነው አዎ ያኔ ነው ወንድሙ ሲገሉት ወንድሙ ካልከፋው አምጡለት ሱሪውን ደሙ እንዲከረፋው የሚለው ይትባሃል ከጀማ ከመልካው በተቋጠረምባ የተሸረሸረው ጓድ ዘመድ አዝማድ ቃል ኪዳን የበላው ትውልድ ጭንጫ ሆኖ ይትባሃሉን ያጣው አዎ ያኔ ነው ያኔ ነው።
የአላህ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 21 የመጨረሻው ክፍል ሰባት ጋቢና ዋራንት ከትንሳኤ በተለየው በማግስቱ ቀሪ ጓደኞቻችንን አገኘዋቸው ቃለ መጠይቁ እዚያው ላይ እንዲያበቃ ተስማማን ያን ወሰኔ ይዤ ትንሳኤ ጋር ሄድኩ ሌላ የሚነግረኝ ነገር አለመኖሩን ካረጋገጥኩ በኋላ እንዴት እንደተፈታ እንዲነግረኝና ታሪኩን እንዲያጠናቀቅ ነገርኩት ጎሽ ተገላገልኳልና እንዲህ አወጋኝ ከዚያ በፊት ስለሆነ አንተ አጋጣሚ ላጫውትህ እናቴ የማርያም ማህበር ነበራት ከእህቶቿና ከቅርብ ዘመዶቿ ጋር የነበራት ረጅም እድሜ ያሳለፈ ማህበር ነው አብዛኞቹ አባላት ከዚህ ዓለም በሞት ቢለዩም አሁንም አለ በ1977 ዓመተ ምህረት እዛው እስር ቤት ሆኜ ቴዲ ወንድሜ ስንቅ ይዞልኝ ሲመጣ ማህበር ውስጥ ስለተፈጸመ አንድ አጋጣሚ እየሳቀ አጫወተኝ በዚያው ዓመት የማህበሩ ተራ አንድ ዘመዳችን ቤት ነበር ተበልቶ ከተጠጣ በኋላ የጽዋው ተራ የደረሳት ዘመዳችን ልጇን ወደ ውጭ አገር ተመላክ ታስብ ነበር አሉ። ስለዚህ የማህበሩ አባላት የልጇ ጉዳይ እንዲሳካ ለማርያም ስለት ተሳሉልኝ ትላቸዋለች። ሁሉም በየተራ እየተነሳ ስለቱን ተሳለ። የእናቴ ተራ ሲደርስ ከተቀመጠችበት ተነስታ አልሳልም ትላለች። ሁሉም ደንግጦ ምን ሆንሽ ሲሏት የኔ ልጅ እስር ቤት እየማቀቀ ልጅሽን ያስፈታልሽ ብላችሁ ሳትሳሉልኝ ውጭ አገር ለሚሄድ ልጅ ተሳላላችሁ እኔ በበኩሌ አልሳልም ትላለች። ማህበርተኛው ሁሉ ክዋለ ቤቱም በጸጥታ ተዋጠ። ከነበሩበት የድንጋጤ ስሜት ሲወጡ ያለምንም ማቅማማት ለዘመዳችን ልጅ ሳይሆን ከከሴ በርሃ መውጣት ላለበት ለኔ ተሳሉልኝ። እኔ መፈታ ከሆነ በሚቀጥለው የጽዋ ዘክር ስለታቸውን ሊያስገቡ እያንዳንዳቸውን ተሳሉ። እናቴም ድል በድል ሆና ቤቷ ገባች። የእናቴ ነገር ሲገርመኝ ከረመ። ከስለቱ በኋላ ስለሚመጣው ውጤት ቁብም አልሰጠሁት። እናቴን እንዴት እንዳሰቃየኋት እያሰብኩ ብዙ ምቾት ሳይሰማኝ ሰነበትኩ። ማስተማር እንኳ አስጠልቶኝ ነበር። ጥቂት ሳምንታት አለፈ። አንድ ቀን የአክስቴ ልጆች
ቆንጅትና መሰረት ሊጠይቁኝ መጡ። ትንሽ ካጫወቱኝ በኋላ አባታቸው የታሰርክበትን ምክንያት በዝርዝር ጽፈህ ላክልኝ ብለዋል አሉኝ። ከሽክፈተው ባለስልጣን አልነበረም፣ የትምህርት ሚኒስቴር ሰራተኛ ነው። እንዲያውም ደርግን ከሚጠሉ ሰዎች አንዱ ነበር። የጉዳዩን ዝርዝር የፈለገው ምናልባት አንድ የሚያውቀው ባለስልጣን ካለ ሊጠይቅልኝ ይሆናል ብዬ ነው ያሰብኩት። እኔን ለመርዳት ከፈለገ ነፍስ ያላቸው የደርግ ሰዎችን ማወቅ ግድ ይለዋል። እኔ የፖለቲካ እስረኛ ነኝ፣ ያውም ይሃባ እና የሌለብኝን የመፈታት ሐሳብ ሳልፈልገው አሳሰበኝ። ልክ እንደተባልኩት በሚቀጥለው ሳምንት ማስታወሻ ጽፌ ላኩለት። የጽሑፉ ዋና ሐሳብ መቼና እንዴት እንደታሰርኩ፣ መቼና እንዴት እንደተፈታሁ ለመርማሪው በነገርኩት መሰረት የአባ ውስጥ የነበረኝን ደረጃ፣ ሁለት ጊዜም ስታሰር ጉዳይን የያዙትን የመርማሪዎች ስም በመጥቀስ ነበር በጥንቃቄና በዝርዝር የጻፍኩት። አርፌ የታሰርኩት ሰው ልፈታ ይሆን ማለት ጀመርኩ። በዚያው ዓመት 10 እና 15 የእኛን ልጆች በተደጋጋሚ መፍታት ጀምረው ነበር። በዚያ መሰረት ከኔ በላይ የነበሩ ጥቂት ልጆች በአንድ ወቅት ጸሐፊያችን የነበረውን ጨምሮ ቀድመውኝ ተፈተዋል። ያም ሆኖ በኢህአፓ መዋቅር ከኔ በታች የነበሩ በርካታ ልጆች አልተፈቱም። ደርግ ማንን ፈቶ ማንን እንደሚያስቀር ምንም አይነት ቀመር የለውም። ይህንን እኔ ብቻ ሳልሆን ሁሉም እስረኛ በደንብ ያውቀዋል። እኔ ራሴን ከማንም ጋር አላወዳድርም። ልጆች ሲፈቱ ምን ደረጃ እንደነበሩ ለማወቅ እንኳ አልሞክርም። አንዳንዶቹ እንዲያውም የቅርብ ጓደኞች ጭምር 10 እና 15 ዓመት ተፈርዶባቸዋል። እናም እፈታለሁ ሳይሆን ቢያንስ ልክ እንደነሱ ይፈረድብኛል እንጂ የፍቺን ጉዳይ ሆዴ ገብቶ አያውቅም። እንዲያውም መቼም ደርግን አላምንም አይደል፣ አጭበርብሬ ስለተፈታው በበቀል ሊገሉኝ ይችላሉ የሚል ሐሳብ አንዳንዴ ብልጭ ይልብኝ ነበር። አንድ ቀን መስከረም 13 ቀን 1977 ዓመተ ምህረት በራችን ደጃፍ ድንጋይ ላይ ቁጭ ብዬ ወጥ አጥባለሁ። ግቢው በተነጻጻሪነት ረጭ ብሏል። ሁልጊዜ የፍች ስም የሚጠራ ልጅ ቀጠሮ ግቢ መሃል ላይ ሲቆም አየሁት። የተፈቺዎችን ስም ለመጥራት እንደመጣው ያለው የያዘውን ወረቀት ብብቱ ስር ከተተና አንድ ያጨበጨበ። ከቤት ውጭ የነበረ ሰው ሁሉ አትኩሮቱን ወደሱ ማድረጉን ሲረዳ ፊቱን ወደ ሁለተኛ ቤት አዙሮ ለመጥራት ተዘጋጀ። እኔም ከወጣ ጠባዬ ቀና ብዬ አየሁት። ንጉሴ የተሾመ የመጀመሪያው ልጅ ስም ነበር። አለማየሁ ፀሐዬ አውቀዋለሁ። አልዓዛር ሀብቶም ልቤ ትርክክ አለ። ጓደኛዬ ነው። አጽብሃ ገብረ ኢየሱስ ያንተ ያለ አንድ ክፍል ነን። ኢሳይያስ ከበደ የማውቃቸውን ብቻ ነው እንዴ የሚጠሩት? እሸቱ ገብረ መስቀል በለው አውቀዋለሁ። ክፍሌ ተክለ ወልድ እንዲህ ነው እንጂ። ግርማ ዘውዴ ዋና ወዳጄ፣ ዮሐንስ ስዩም ወዴት ጠጋጠጋ፣ ግዛው ክብረት የምድሬ አባት ስም ቀጠለ። 11ኛ ስም ሲጠራ ከተቀመጥኩበት ተነሳው። የራሴ ስም አልመስልህ አለኝ። ከዚያ በኋላ የተጠሩትን ልጆች ስም እሰማለሁ እንጂ ማን ምን እንደሆነ የትኛው ክፍል እንዳለም አላውቅም። ለማ በሽር፣ ይልማ አስፋው፣ ይስማው መብራቱ፣ ደረጀ ያዘው፣ ዓለሙ ተሰማ፣ ከበደ ወርቁ፣ ሚስባህ መሐመድ፣ ሁላችሁም ጋቢና ዋራንት። ከቆምኩበት ሳልንቀሳቀስ እጄ በባቄላ ክክ እንደተጨማለቀ ጥቂት ቆየው። የነቃሁት ድንገት ዲበ ጓደኛዬ መጥቶ ሲያቅፈኝ ነው። ከዚያ የሚያውቀኝ ሁሉ እየመጣ ይጨብጠኛል፣ ያቅፈኛል። በቃ በቃ ልብሱን ይቀይርበት በማለት ጭምቱ ጓደኛዬ እስክንድር አስለቀቀኝ። ወደ ቤት ገባሁና ለመጨረሻ ጊዜ ከላይ ላይ የማይወልቀውን ከጋራጅ ሰራተኞች ላይ የገዛሁትን ያንን ጥቁር ሰማያዊ ቱታና የ75 ሳንቲም በረባሶ ጫማ አውልቄ ጣልኩት። የራሴን ሸሚዝና ሱሪ ለብሼ የማን እንደሆን ያላወቅኩትን አሮጌ ነጠላ ጫማ አድርጌ ወደ ተጠራውበት አስተዳደር ቢሮ ሄድኩ። የተጠራነውን ያፖች በሙሉ በመኪና አሳፍረው እዛው የገሃነም ስፍራ ማዕከላዊ ወሰዱን። ወዲያው በምህረት እንደ ተፈታን የሚገልጽ ቁራጭ ወረቀት ሰጥተውን ውጡ አሉን። ለሁለተኛ ጊዜ ታሰርኩት 5 ዓመት ከ11 ወር የቀድሞው 1 ዓመት ሲደመር በ6 ዓመት ከ11 ወር እዳይን ጨረስኩ። የሚገርም ነው። ማን አስፈታኝ ብለህ ነው የምታስበው? ማርያም ያክስትባል ወይስ በደርግ ቀመር ተራደርሶ? ምን ለማለት ነው? አሁን ይሄ ጠፍቶ ነው? በእናቴ ልመና ያስፈታችኝ ማርያም ነች። ምን ተዋል? ከትብዬ የሳቁ ልክ ነህ እነሱ ናቸው አልኩትና በሐሳብ ተዋጥኩ። ትንሣኤም እንዲሁ ከሐሳባችን ስንነቃ እንዳታስቅብኛልና እንዲህ አለኝ። አብዛኛው ታሪኬ እንደኔ የበታች አካል ከነበሩት ከሞቱትም ሆነ በሕይወት ከተረፉት ልጆች ጋር በጣም ይመሳሰላል። ይህንን ታሪክ ስነግርህ ከያፓ የወጣት ክንፍ ጋር በተለይም በተወሰነ አካባቢ የተፈጸመውን ነው። አማራጭ ስለሌለኝ ያን ውስብስብ የወጣት ክንፉን እንቅስቃሴ እንኳን እኔ እላይ የነበሩት እንኳ አንድ ሁለቱ መከሩት እንጂ አሟልተው አልጻፉትም። የኢህአፓ የወጣት ክንፍ መዋቅር ከላይ እስከ ታች መርዘሙ ብቻ ሳይሆን ውስብስብና በመላ ኢትዮጵያ የተዘረጋ ነበር። የአባላቱን ብዛት እንዲሁ የትየለሌ ነበር። ቁጥራቸውን ማወቅም አይሞከርም። በዚህ ላይ በጣም ሚስጥራዊ ድርጅት ስለነበር የሌላውን መዋቅር ይቅርና በራስህ መዋቅር ውስጥ የነበረውን እንቅስቃሴ ሁሉንም አታውቅም። ለደህንነት ሲባልም በጽሑፍ የሚቀመጥ ነገር አልነበረም። ይብዛሚነትም ብዙ ነገር ያውቃሉ የምትላቸው የወጣት ክንፉ ማዕከላዊ ኮሚቴ አባላት አልቀዋል። የበይነ ቀጠናው ኮሚቴ ቢያንስ 3 ዙር እየተተኩ አልቀዋል። ከአንዲት አባላችን በስተቀር በሕይወት ያለ ሰው መኖሩን አልሰማውም። ምናልባት በመጨረሻው ወራት ከተመረጡት ልጆች በስተቀር ከ1968 ዓመተ ምህረት ጀምሮ የዞን አባላት የነበሩ ልጆች እንደማይኖሩ እወራረዳለሁ። ታዲያ እንዴት ሆኖ ነው የኢህአፓን ተውና የወጣት ክንፉን ታሪክ መጻፍ የሚቻለው? እናም ከዛሬ የነገርኩ ታሪክ የአዲስ አበባ የወጣት ክንፉ ታሪክ ነው ብለህ ለጋደኞቻችን አውርተህ መሳቂያ እንዳታረገኝ። እሺ፣ ያንተ ታሪክ ስለሆነ የትንሣኤ ታሪክ ልበለው? እሱም አይሆንም። እኛ ልጆች የሰሩትንና ህልማቸውን ጥናታቸውንና ሰቆቃቸውን ነግሬህ የለ እንዴ? በጣም ጥሩ ጨርሰናል ስለው ቀጥሎ ደግሞ እንዲህ አለኝ። ጓደኛዬ፣ እኔ እናንተ ከዛሬ ጀምሮ ጨርሰናል። ከዚህ በኋላ የሚነገርም ሆነ የሚጻፍ ታሪክ የለኝም። እኛ ልጆች ያለፉበትን ሰቆቃ አይደለም ለዚህ ዘመን ልጆችና ለወደፊቱ የአገሬ ልጆች፣ ለጠራት አገር ልጆች እንኳ አልመኘውም። የትኛውም መንግስት በገዛ ዜጎቹ ላይ ያን መሰል ሰቆቃ ሊደግመው አይደለም ሊያስበው አይገባም። በመጨረሻም አሁን የምናየው በኢትዮጵያና በኤርትራ ወጣቶች ላይ እየደረሰ ያለው የበረሃና የባህር ላይ ስደት ሰቆቃ ሊቋጭ ይገባዋል እላለሁ። ይህን ታሪክ እዚህ ላይ ብንጨርሰው ደስታውን አልችለውም። ሆኖም እኔ ስፈታ በርካታ ልጆች እስር ቤት ነበሩ። ትቻቸው የሄድኩት እኒያ ልጆች በሙሉ የተፈቱት ከአራት ልጆች በስተቀር እኔ ከተፈታው ከአስር ወራት በኋላ ነው። በእነዚህ 10 ወራት ከዚህ በረሃ ውስጥ ምን ተከሰተ እኔ አላውቅም። እነሱ ግን ያውቁታል። እኔ ብነግርህ አያምርም። ስለዚህ የተወሰኑ ልጆችን ጠይቄ በጽሑፍ ሰጥተውኛል። የዚያን ጊዜ እስረኞችን ስም ከናባታቸው ቢያንስ ከመቶ እስከ 200 የሚሆኑትም አሁንም ድረስ መጥራት የማይረሱ ልጆች የጻፉልኝ ነው። አንብበውና ከነገርኩ ታሪክ ጋር ቀላቅለው በእውነትም የሀፓ ልጆች ታሪክ ከሚገመተው በላይ ውስብስብ ነው። የትንሣኤ ታሪክ ግልደ ታሪክ ብቻ ነው። ያም ሆኖ በቀጥታም ሆነ በተዘዋዋሪ ከሌሎች የሀፓ ልጆች ጋር በጣም ይመሳሰላል። የሁሉም ተልእኮና ዓላማ አንድ አይነት ስለነበር የከፈሉት መስዋዕትነት አንድ አይነት ነው። ትንሣኤ እንዳለኝ የሀፓ አባላት ሙሉ በሙሉ በሚባል መልኩ የተፈቱት ከአስር ወራት በኋላ ነበር። በእነዚያ አስር ወራት አዲስ አበባ ወህኒ ቤት ውስጥ ቢያንስ ወደ አራት የሚሆኑ ትላልቅ ጉዳዮች ተከስተዋል። በዚያ ዙሪያ ጽፈው የሰጡትን የአምስት ልጆችን ጽሑፍ አነበብኩ። በሚገርም ሁኔታ የሁሉም ርዕሶች ብቻ ሳይሆን ዝርዝሩም ተመሳሳይ ነበር። የኮሌራ መነሳት፣ የፍርደኛ እስረኞች ለብርቱካን ደቀማ ዘመቻ መሄድ፣ የመንግስቱ ኃይለማርያም የእስር ቤት ጉብኝት፣ የአርባ ሰዎች መገደልና የታላቁ ፍቺ ጉዳዮች ነበሩ። እዚህ ግባ ከማይባል ልዩነት በስተቀር የተነጋገሩ ይመስል የአምስቱም ልጆች ጽሑፍ አንድ አይነት ነበር። ስለዚህ ምስክርነታቸውን አንድ ሰው እንደ ጻፈው አድርጎ ማቅረብ የተመረጠ ሆኖ አገኘሁት። ኮሌራው። ያ አስፈሪ የኮሌራ በሽታ ወህኒ ቤት ውስጥ እንዴት እንደገባ አይታወቅም። እስረኛው የሚያውቀው ነገር ካለ አንድ ነገር ነው። ኮሌራው ብዙ ሰዎችን ጠራርጎ በመውሰዱ የእስረኛው ሞራል መነካቱ። በሽታው በተነሳ ሰሞን መንግስት ኮሌራው ወደ ከተማ እንዳይዛመት በማለት እስረኛው ከቤተሰብ ጋር የነበረውን ግንኙነት እንዲቋረጥ አድርጎ ከውጭ ምግብም ማስገባት አይቻልም አለ። መንግስት የሚሰጠው ምግብ ያው የቀድሞ አስካሪ ዳቦና የማይታጠብ ቆሻሻ ወጥ ነበር። እናም ኮሌራ እስረኛውን አደቀቀው። እርዳታ ለመስጠት ከቀይ መስቀል የመጡ የሕክምና ባለሙያዎች ነበሩ። የቻሉትን ሁሉ አድርገው በሽታውን መቋቋም ችለዋል። በመሃል የወቅቱ የአገር አስተዳደር ሚኒስትር የደርግ አባል እንዳለ ተሰማና የጤና ጥበቃ ሚኒስትሩ እስር ቤቱን ጎብኝተው ሩዝ፣ ፓስታና ማኮሮኒ በፍጥነት ይመጣላችኋል ብለው ቃል ገቡ። ቀይ መስቀልም የባለስልጣናቱን ቃል ሰምቶ ነው አሉ የመመገቢያ ቁሳቁስ ልቻል ብሎ እርዳታ ሰጠ። እርዳታውም በአንድ እስረኛ ሂሳብ የምግብ ሳህን፣ ሽኳ፣ ማንኪያ፣ ኩባያ፣ ቱታና ብርድ ልብስ ነበር። የሚገርመው በሙስና የተጨማለቁት የእስር ቤቱ አስተዳዳሪዎች መርካቶ ወስደው ለነጋዴ ቸበቸቡት። ከቀይ መስቀል እርዳታ የምፈልገው የሰው ኃይል ሳይሆን መድኃኒትና ቁሳቁስ ብቻ ነው እያለ ሲከራከር የነበረው አስተዳደር ዕቃዎቹንና አብዛኛውን መድኃኒት ለነጋዴ ሽጦ ዋናው የኮሌራ መከላከያ ORS ስለሆነ አብዝታችሁ ጠጡ እያለ ለእስረኞች በገር ያቀርብ ነበር። በተጨማሪም ለተወሰኑ ቀናት ሁለት ኪኒኖች ለሁሉም እስረኞች ይታደል ነበር። እስረኞቹ ደግሞ አንድ ዘዴ ነበራቸው። ነጭ ሽንኩርት እያስገቡ ይውጡ ነበር። ለጽዳት የሚሆን ሳሙናም እንዲሁ እንደ ካቲካላና ውስኪ ውድ መሆን ጀምሮ ነበር። በእውነትም ሁለቱም ዘዴዎች በሽታውን ለመከላከል አስተዋጽኦ አድርገዋል። ያቺ ORS የምትባል የድርግ መድኃኒት ኮሌራን ብቻ ሳይሆን ለሌላ ለተደበቀ በሽታ መፍትሄ ሆና ከረመች። አንድ ቀን በደረቅ ወንጀል የተከሰሰ ወጣት ሆዱን ቆርጦት መሬት ላይ ይንፈራፈራል። የወህኒ ቤቱ የጤና ባለሙያም ያመመህ ኮሌራ ስለሆነ በብዛት ORS ጠጣ ይለዋል። እንደተባለውም ያ ምስኪን ልጅ ORS በብዛት ይጠጣል። ለካ ልጁ ሆዱን የቆረጠው የወስፋት በሽታ ነው። በብዛት ለጠጣው ORS ምስጋና ይግባውና በጣም አስመለሰው፣ በሽታውም ለቀቀው። ታዲያ ይሄ የወህኒ ቤቱ የጤና ባለሙያዎች አዲስ ግኝት አይደለም። የወህኒ ቤቱ ባለስልጣናት ቢክዱትም ኮሌራው በርካታ ሰው ገደለ። ሁኔታው ስላሰጋቸውና ወሬው በአዲስ አበባ ከተማ ስለተሰራጨ በበሽታው የተያዙትን ሰዎች የተለየ የማግለያ ስፍራ አዘጋጅተው አስቀመጧቸው። ከጤና ጣቢያው በተጨማሪ የወህኒ ቤቱን ትምህርት ቤት እንደ ሆስፒታል ተጠቀሙበት። ታማው የተኙ ልጆች እንደሚናገሩት ከሆነ ተገልለው ከመቆየታቸው ውጭ ከሌላው እስረኛ የተለየ ህክምናም ሆነ እንክብካቤ እንዳልተደረገላቸው ይመሰክራሉ። ለቀሪው እስረኛ የሚሰጠው ሁለት ሁለት ኪሊንና በገፍ የሚታደለው ORS ብቻ ነበር። ለነገሩ የታመሙት ልጆች ተገልለው መቆየታቸው በሽታው የበለጠ እንዳይፋፋ ትልቅ እገዛ አድርጓል። በኮሌራው የተያዙ የኢህአፓ ልጆች ቢኖሩም የሞቱ ግን አልነበሩም። ይህን ኦስርስ ከመዝጋታችን በፊት ከዚሁ ጋር የተያያዘ አንድ ነገር እናስታውስ። በከሴ በረሃ የነበሩት እግር ኳስ ዳኞች መካከል አንዱ በበሽታው ላይ ረሃብ ተጨምሮበት አቅሙ በጣም ይደክማል። መንቀሳቀስ ተስኖት አልጋው ላይ ተጋድሟል። ምርጦቹ የኦአርኤስ ባለሙያዎች በጉብኝት ወቅት ነካነካ ሲያደርጉት አልንቀሳቀስ አለ። አቅማንሶት ማለት ነው። ባለሙያዎቹም አካሉን ሳይዳብሱ የልብ ትርታውንም ሳያዳምጡ ገንዙት ሞቷል ብለው ትዕዛዝ ይሰጣሉ። ለካስ ያ የእግር ኳስ ዳኛ ትንሽ ትንሽ ይሰማ ነበር። የሞት ሞቱን አፉን ከፍቶ ድምጽ ያሰማል። ምን ማለት ፈልጎ እንደሆነ ግልጽ አይደለም። የተናገረው ምንም ይሁን ምን ሰውየው አለመሞቱን ለመግለጽ ፈልጎ ነበር። ይህን ጊዜ አንደኛው የጤና ረዳት ምን ቢል ጥሩ ነው? አልቢትሮ ትሽካነፋ። ዘመቻው በዚያው በ1978 ዓመተ ምህረት ነበር። ሁሉም የተፈረደባቸው እስረኞች ለጥጥና ለብርቱካን ደቀማ ወደ መተሐራ ለመሄድ ተዘጋጁ ተባሉ። የተፈረደባቸውን ሰዎች ካልተፈረደባቸው ለመለየት የተደረገበት አሰራር ራሱን የቻለ ድራማ ነበር። የከርቸሌ አስተዳደር ፍርደኛ እስረኞችን ካልተፈረደባቸው የሚለይ በስርዓት የተዘጋጀ ዶሴ እንደሌለው የተረጋገጠው ያኔ ነው። ያን ቀን ፍርድ ያገኛችሁ እስረኞች በሙሉ ወደ ኳስ ሜዳ እንድትሄዱ የሚል ጥሪ ተላለፈ። በትዕዛዙ መሰረት ፍርደኞች ሜዳው ላይ ተገኙ። ወዲያው ጉዳዩ የሚመለከታቸው ባለስልጣናት ተራ በተራ መግለጫ መስጠት ጀመሩ። እስረኞቹ የት እንደሚሄዱ፣ ስለ አካባቢው ውበትና ለምነት፣ ምን ምን እንደሚሰሩ፣ ስለሚያገኙት ጥቅማ ጥቅም፣ ስለሚበሉት የምግብ አይነት፣ ስለሚተኙበት አልጋ፣ በወር ስለሚያገኙት ደሞዝ ወዘተ ለእስረኞች ተነገራቸው። መግለጫው የተሰጠው ሙሉ ቀን ነው። ያን ያህል ጊዜ የፈጀው እስረኞቹ መተሐራ በሚቆዩበት ወቅት የሚበሉትን የምግብ ዝርዝር ሲነበብ አላልቅ ስላለ ነው ሲል አንዱ ፖለቲከኛ ተቀኝቷል። የዚያን ዕለት ድራማ የተካሄደው በኳስ ሜዳ ብቻ ሳይሆን በቀሪው ፍርድ ባላገኙት እስረኞች መሃል ጭምርም ነበር። ቀሪዎቹ የቀጠሮ እስረኞች እቤት ውስጥ ተቆልፎባቸው ያለ ምግብ ቀኑን ሙሉ እንዲቆዩ ተደረገ። ዳቦ ጋጋሪዎችና ወጥ ሰሪዎች ፍርደኛ ስለነበሩ ወደ ሜዳ ወጥተዋል። ምግብ የሚያዘጋጅ ሰው ማድ ቤት ውስጥ የቀረ አልነበረም። ስለዚህ ሁሉም ፍርደኛ ሜዳ ላይ ዳቦ ውሃ እያለ ይጮሃል። የቀጠሮ እስረኞች ደግሞ ቤት ውስጥ ሆነው የምግብ ያለ በማለት በመስኮት በኩል ይጮሃሉ። ጥቂት የናዚዎችን የእስረኞች ማጎሪያ አውሽዊዝን እስኪያስታውሱ ድረስ በረሃብና በውሃ ጥም ተቃጠሉ። ምሽት ላይ የወህኒው ባለስልጣናት ወደ እስር ቤት አካባቢ መጡ። በስራ ተወጥረው ነበር። 10ኛና 11ኛ ቤት ውስጥ የነበሩትን እስረኞች ወደ ተለያዩ ክፍሎች ደለደሉ። ከዚያም በረሃብና በውሃ ሲንገበገቡ የዋሉትን ፍርደኛ እስረኞች በቆርቆሮ በተሰራው የትኋን መፈልፈያ ቤት አጎሯቸው። ስራው ሌሊቱን ሙሉ ሲከናወን አደረ። በማግስቱ ጧት የቀጠሮ እስረኞች በር ተከፈተላቸው። ወዲያው ዘማች የእስር ጓደኞቻቸውን ሁኔታ ለማወቅ ከተለያየ ክፍል እና ክልል የነበሩ እስረኞች 10ኛና 11ኛ ቤት ደጃፍ ላይ ተኮለኮሉ። አካባቢው ታመሰ። ዘማች እስረኞች ቤት ውስጥ፣ ቀሪው የቀጠሮ እስረኛ ደግሞ ከውጭ በመሆን ይንጫጩ ጀመር። ማን ምን እንደሚል መለየት ያስቸግራል። ይህ በእንዲህ እያለ ድንገት አንድ የወህኒ ቤት ሻምበል በግልጽ ስሙ በረባሶ ይከሰታል። ማንንም ባልተበቀው ሁኔታ እጥጭ ያለውን ስረኛ በዱላ ይጀልጣው ጀመር። የሁሉ ስረኛ ግማሹ ጫማውን ጥሎ ቀሪው ለዘማቾቹ ሊያቀብል የነበረውን ቃ በመወርወር ወዳገኘበት አቅጣጫ ተበተነ። ረፋዱ ላይ የወህኒ ቤቱ እስረኛ መምህራን ስብሰባ አካሄዱ። የፖለቲካ ፍርደኞችን ከዘመቻ ለማስቀረት ሁለት ዘዴዎችን አቀደው የወህኒ ቤቱ አስተዳደር ጽፈት ቤት ሄዱ። የመጀመሪያው ሐሳብ በወህኒ ቤቱ ውስጥ የሚገኘው የማምረቻ ማዕከል ላይ የተንተራሰ ነበር። አብዛኞቹ የማዕከሉ ሰራተኞች ፍርደኞች ናቸው። እናም ይህ ለመንግስት ከፍተኛ ገቢ የሚያስገባ ተቋም በዘመቻው ምክንያት የመዘጋት እድሉ ከፍተኛ ነው። ማዕከሉ ከተዘጋ በጸረ ምርትነት መንግስት ሊጠይቃቸው እንደሚችል ውስጡ ማስፈራሪያ ያዘለ ምክር ሰጥቷቸው፣ የወንበቲ ኃላፊዎችም ቀደም ብለው ያላዩትና አደገኛ መዘዝ ሊያስከትል የሚችል ውሳኔ ወሰኑ መስሏቸው የማዕከሉ ሰራተኛ የሆነ ፍርደኛ ከዘመቻው እንዲቀር ያለማመንታት ተስማሙ። ሁለተኛው ሐሳብ ደግሞ ዋነኛውና ድብቁን አጀንዳ የፖለቲካ እስረኞችን ከመተሃራ የማስቀረት እቅድ ማስፈጸም ነበር። የእስረኞቹ ተወካዮች መምህራን እንዲህ አሉ። ሁሉም እንደሚያውቀው ጓድ ሊቀመንበር መንግስቱ ኃይለማርያም እስር ቤቶችን ወደ ትምህርት ቤት እንቀይራቸዋለን ብለዋል። ፍርደኛ የሆኑ የፖለቲካ እስረኞች ዘመቻ ከሄዱ ትምህርት ቤቱ ይሽመደመዳል። በተለይ የወህኒ ቤቱን ፖሊሶችና አስተዳደር ሰራተኞችን የሚያስተምሩት የማታ መምህራን የፖለቲካ እስረኞች ስለሆኑ ቢያንስ የማታው ትምህርት ይቋረጣል። የጓድ መንግስቱም ራዕይ ይከሽፋል እና ምን ይሻላል? የእስር ቤቱ ኃላፊዎች ማን ሞኛል በማለት ሐሳባቸውን ቀየሩ። የሊቀመንበሩ ራዕይ ከሚከሽፍ ዘመቻው ይክሸፍ በማለት ያለምንም ቅድመ ሁኔታ ሐሳባቸውን ተቀበሉ። ይህም ማለት የኢህአፓ ፍርደኛ እስረኞች በወባ በሽታ እየተሰቃዩና በጉልበት ሥራ ከሚማቅቁበት መተሃራ እንዲቀሩ ሆነ። የመተሃራ ዘመቻው በዚህ አያበቃም። በሻቢያ ጉዳይ የታሰሩ ፍርደኛ እስረኞች ተዘምታላችሁ ተብለው አንድ መኪና ላይ ተሳፍረዋል። ከነዚህ መሃል ፍስሽ የሚባል እስረኛ ነበር። በመሃል ሻለቃ ተክልሽ የተባለው የወህኒ ቤት አስተዳደር ሰራተኛ ኤርትራዊ ነው፣ ዘማቾችን መጎብኘት ይጀምራል። እስረኛው ፍስሽ መቼም መሄዴ ተረጋግጧል ብሎ ድምፁን ዝቅ በማድረግ ሻለቃ ተክልሽን ሙልጭ አርጎ ይሰድበዋል። የሰደበው በትግርኛ ነው። ቃል በቃል ባይሆንም የሀገር ክነጻነት የከዳህ የደርግ ቡችላ ብሎ ነው አሉ። በወቅቱ ኤርትራ የኢትዮጵያ አካል ነች፣ ሻቢያ ደግሞ ኤርትራን ለመገንጠል እየታገለ ነው። ፍስሽ የስድቡን ምላሽ ከሻለቃው ለመስማት በመጠባበቅ ላይ እያለ ሻለቃው ስድቡን በምን አይነት በቀል መመለስ እንዳለበት ያውጠነጥን፣ አንድ ወታደር ካስተዳደር አካባቢ እየሮጠ ይመጣል። የሻቢያ እስረኞች ወደ መተሃራ እንዳይሄዱ የሚል የስልክ ትዕዛዝ ከደህንነት ቢሮ መምጣቱን ለሻለቃ ተክልሽ ይነግረዋል። እውነትህን ነው? ሁሉም ወንበዴ ዘመቻ እንዳይሄዱ ተብሏል? አጣርተሃል? ይለዋል ሻለቃ ተክልሽ ወታደሩን። አዎ ጌታዬ፣ ይላል ፖሊሱ ፍጥም ብሎ። ያን ጊዜ ሻለቃው መኪናው ላይ ወደ ተሳፈሩት እስረኞች ዞር ብሎ ፍስሽን አተኩሮ ያየዋል ፈገግ በማለት። ፍስሽ ውረድ ውረድ፣ ይቅርታ፣ ሁላችሁም የኤርትራ ወንበዴዎች ውረዱ፣ በአስቸኳይ ውረዱ ይላቸዋል። ፍስሽ መብረቅ የመታው ያህል መኪናው ላይ ቆሞ ቀራሉ። ከዚያስ ምን ሆነ? ተክልሽ ፍስሽን ለብቻው ነጥሎ ቀዝቃዛ ክፍል ውስጥ በብረት ሰንሰለት አስሮ ዘግቶበት ከረመ። ወያኔ አዲስ አበባ ሲገባ ፍስሽና ተክልሽ ቦታቸውን ቀያይረው ይሆን? ሊሆን ይችላል፣ ግን ማንም አላወቀም። የዘማቹ ማመልከቻ። አንድ የፖለቲካ የፍርድ እስረኛ ሁኔታው በግልጽ ባልታወቀ ምክንያት መተሃራ ሄዷል። ሁሉም የፖለቲካ እስረኛ ከዘመቻ ቀርቶ እንዴት ሆኖ ያ ልጅ ብቻውን ሄደ የሚለው ጥያቄ በጣም አነጋጋሪ ሆነ። ከመዝጋቢዎቹ አንዱ ሆን ብሎ ስሙን ሰርዞት ወይም ዘሎት ይሆን? አንዳንዶች አዎ ሆን ተብሎ መሆን አለበት ይላሉ። ሌሎች ደግሞ በምንም አይነት ሁኔታ እንዲህ አይነት ተንኮል የሚሰራ እስረኛ አይኖርም፣ ቢኖርም እንኳ ልጁ ራሱ ምን ይሰራል? የፖለቲካ ፍርደኛ ነኝ በማለት መጮህ የሚችልበት እድል ነበረው። ራሱ አውቆ ነው ሳይመዘገብ ይቀርው ይላሉ። ሚዛን የሚደፋውም ይግምት ነው። ያ የፖለቲካ ፍርደኛ ለምን መተሃራ መሄድ መረጠ? ራሱ ፈልጎ ነው የሄደው የሚለው እውነት ከሆነ ሁለት ምክንያቶች አሉ። በመጀመሪያ ልጁ የመጥፋት እቅድ ያለው ሊሆን ይችላል። ስለዚህ ከአዲስ አበባ ወህኒ ቤት ይልቅ መተሃራ ይሻለዋል። ከዚህ አንፃር የልጁ ውሳኔ ትክክለኛ ነው። ሁለተኛው ደግሞ የወህኒ ቤቱ አስተዳደር የገባውን ቃል ኪዳን ብርቱካን እየበሉና በክፍያ እየሰሩ መታሰር አምኗል ማለት ነው። ያ ከሆነ ደግሞ በጣም ተሳስቷል። ለማንኛውም ይሄው ሰው በዘመተ በጥቂት ቀናት ውስጥ ምክንያቱ ባልታወቀ መንገድ እጅና እግሩ ተቆላልፎ ለህክምና ወደ ወህኒ ቤት ተመልሶ መጣ። እንደድል ሆኖ ትንሽ እንደቆየ ሙሉ በሙሉ ከበሽታው ዳነ። ሁለተኛው የፖለቲካ ፍርደኛ ደግሞ መምህራን ባረቀቁት የሴራ እቅድ መሰረት መተሃራ ከመሄድ ተርፎ ነበር። እሱ ግን ሞቼ እገኛለሁ አለ። በፈጠረ አምላክ ቢባል ሊሰማ አልፈለገም። ጓደኞቹ ያዘኑ የቻሉትን ያህል በማድረግ ሸኙት። ካልሄድኩ ያለበት ምክንያት ከላይ እንደተጠቀሰው ልጅ የመጥፋት እቅድ ይኖረዋል ወይም ደግሞ የተሻለ እስር ቤት ይሆናል ብሎ አስቦ ሊሆን ይችላል። ዋናውን ምክንያት የሚያውቀው ግን ራሱ ነው። ዘመቻ የሄደው ሂዶ የቀረውም ቀርቶ ሁሉም ነገር ከተረሳ በኋላ ከአንድ የመተሃራ እስረኛ ለወህኒ ቤቱ አስተዳደር የተጻፈ ማመልከቻ መጣ። የላከው የደብዳቤ ይዘት በራሱ ፈቃድ መሄዱን በመግለጽ አካባቢው ስላልተስማማው የመልሱኝ ተማጽኖ ነበር። መልስ ግን አልተሰጠውም። መሰል የልመና ደብዳቤዎችን በተደጋጋሚ ጻፈ። አስተዳደሩ ግን ለአንዱም ደብዳቤ መልስ ሳይሰጠው ቀረ። የሰውየውን መጨረሻ የሚያውቅ ሰው አልተገኘም። ጨለማው መስከረም። መስከረም 24 ቀን 1978 ዓ.ም የዋለው አርብ ቀን ነበር። ሁሉም እስረኛ የቀን ተቀን ተግባሩን ሲያከናውን ውሏል። ረፋድ ከሰዓት በኋላ ያልተለመደ የስም ጥሪ ተጀመረ። የዚያ ሰዓት ጥሪ በከሴ በረሃ ታሪክ ያልተለመደ ነው። በከርቸሌ የሚገደልም ሆነ የሚፈታ ሰው የሚጠራው በስራ ሰዓት ነው። የስም ጥሪውን በሁሉም ክልል እየዞረ የጠራው አወቀ የሚባል ራሱም እስረኛ የነበረ ካቦ ነው። አወቀ ረጅምና ጠቆር ያለ ሲሆን ከመታሰሩ በፊት ወታደር ነበር። የዚያ ዕለት ጥሪ ግራ የሚያጋባው ሌላ ነገር የተጠሩት በሙሉ በማግስቱ ተዘጋጅተው እንዲጠብቁ ነበር የተነገራቸው። የተጠሩት ሰዎች ስብጥር ሲታይ አብዛኛው የኢህአፓ ልጆች ናቸው። ቀሪዎቹ የጆቫ እምነት ተከታይ ፓስተሮች ነበሩ። ጥሪው የፍቺ ሊሆን እንደሚችል ብዙዎች ለሰከንድ አልተጠራጠሩም። በዚህ ተነሳ በተለያየ ክፍል ለአንዳንድ ልጆች የሽኝት ዝግጅት ተደረገ። ያም ሆኖ ስማቸው ከተጠራው መሃል ጥቂቶቹ ለግድያ እንደተጠሩ ደመነፍሳችን ነግሮናል በማለት ቃቸው ለቤተሰብ እንዲሰጥላቸው ለቅርብ ጓደኞቻቸው አደራ ሲሉ ነበር። ለምሳሌ ቀጠሮ አንደኛ ቤት ውስጥ ከነበሩት የጆሆቫ አማኞች መካከል በአውራ ጎዳና ግንባታ ምሩቅ የነበረ ምሁር ሰውነቷቸውን ቀፏቸው ነበር። ሊገሉን ነው በማለት ሲናገሩ የሰማቸው ሰው አለ። የታሪክ መምህር የነበረው የኢህአፓው ጌታቸው ኩምሳም ለየቅርብ ሰዎቹ ካልገደሉን ሊሆን የሚችለው ሌላ እስር ቤት ሊወስዱን ነው ብሏቸዋል። የኢህአፓ ልጆችን እንኳን ትተን ሃይማኖተኞችና አንድ የአእምሮ ህመምተኛ የተቀላቀሉበት ጥሪ ስለነበር ሰው እንዴት ከሰባት ዓመት በላይ ታስሮ ይገሉኛል ብሎ ያስባል? ያም አለያ መስከረም 24 ቀን በዚህ ግራ ባጋባ ሁኔታ ውስጥ ነበር መሽቶ የነጋው። በመንግስቱ ቅዳሜ መስከረም 25 ቀን የተጠሩት ሰዎች እንደገና ተጠሩ። ከዚያ ሁሉንም እንደ መደበኛ ተፈቺ የፖለቲካ እስረኛ በመኪና አሳፍረው ወሰዷቸው። ያን ቀን የእስረኞቹ መጨረሻ ሊታወቅ ስለማይችል እሁድን መጠበቅ ግዴታ ነበር። እሁድ መስከረም 26 ቀን የተለመደው የቤተሰብ ጥየቃ ቀን ነበር። የእስር ቤቱ በር ሲከፈት ጥሪው የፍቺ ከሆነ ከተፈቱት መሃል ቢያንስ አንድ ሁለቱ ዜናውን ለማብሰር ይመጣሉ በሚል በርካታ እስረኞች ወደ ዘመድ መጠየቂያው አጥር አቀኑ። የቅጥር ግቢው በር ሲከፈት ጠያቂዎች መግባት ጀመሩ። ለጥየቃ ከመጡት በመጀመሪያው ሰልፍ ላይ የነበሩት የደን ለማሰራተኛው የነበረ ልጅ አባት ነበሩ። የልጃቸውን ስም ተናገሩና ጥሩልኝ አሉ። አልተፈታም እንዴ? ትናንት እኮ ከሌሎች እስረኞች ጋር ተወስዷል አሏቸው ጓደኞቹ። ለቤት አልመጣም። የት ነው የወሰዱት? አሉ አባት። እዚህ ወይ እዚያ የሚላቸው ጠፋ። ከደርጎችና ከእግዚአብሔር በስተቀር ማን ያውቃል? ማንም። እየተከታተሉ የሌሎቹ እናቶች፣ አባቶች፣ ሚስቶች፣ እህቶችና ወንድሞች ምግብና ቅያሪ ልብስ በመያዝ ተራ በተራ ጎረፉ። ተመሳሳይ ጥያቄ፣ ተመሳሳይ መልስ። የሁሉም ቤተሰብ ሁኔታ ተመሳሳይ ነበር። 6 7 እና 8 ዓመት በእስር የማቀቁ ልጆቻቸው፣ ወንድሞቻቸውና ባሎቻቸው የሉም ሲባሉና የት ሄዱ ብለው ሲጠይቁ መልስ ሲያጡ ምን ሊሰማቸው እንደሚችል ከነሱ ሌላ ማን ሊረዳው ይችላል? ግማሾቹ የቤተሰብ አባላት የሚይዙትና የሚጨብጡትን በማጣት የያዙትን ምግብና ልብስ ፊታቸው ላገኙት እስረኛ ሰጥተው ያን ሰዎቻቸውን የዋጠ ግቢ በፍጥነት ለቀው ወጡ። አንዳንዶቹ ደግሞ ፍጹም ደንዝዘው ምንም መልስ ሳይሰጡ የያዙትን ይዘው እግራቸውን እየጎተቱ በዝግታ በመሄድ ከዓይን ተሰወሩ። አንድ ሁለቱ የሰሙትን ማመን ተስኗቸው እዛው የቆሙበት ለረጅም ጊዜ ቆመው ቀሩ። አንድ እናት ደግሞ የያዙትን ምግብና ፍራፍሬ እጃቸው እየተንጠባጠበ መሆኑን እንኳ ሳያውቁ በደመ ነፍስ በመራመድ ለአንዴና ለመጨረሻ ጊዜ ከርቸሌን ለቀው ወጡ። መስከረም 25 ቀን 1978 ዓ.ም ተመረጠ። ከአዲስ አበባ ወህኒ ቤት ብቻ ተወስደው የተገደሉ የሀባ ልጆች ጌታቸው ኩምሳ፣ ዮሐንስ ግርማቸው፣ ንጉሴ እውነቱ፣ ከበረ ኃይሌ፣ ማህዲ ከማል፣ ጌታቸው አሰፋ፣ ሱሌማን መሐመድ፣ ሰለሞን ግርማ፣ ተሻለ ወንድሙ፣ ቴዎድሮስ አስፋው፣ ዘሪሁን በንቲ፣ አማሃ ጌታነህ፣ ተስፋዬ ገብረ ማርያም፣ አሰፋ ረጋሳ፣ ዓለም ኪዳኔና ዘውዱ ኃይለ ሚካኤል ነበሩ። የጆቫ አማኞች ደግሞ አቶ ወንድሙ ደበላ፣ አቶ ካባ አያና፣ አደራ ተሾመ፣ ገብረ ዮሐንስ አድሃኖም፣ እሸቱ ምንዳና፣ ካሳ ገብረ መድህን ነበሩ። በኋላ እንደተሰማው ከወህኒ ቤት ከተወሰዱት ሰዎች በተጨማሪ የኢዲዩ የወያኔና የሻቢያ አባላት ናቸው የተባሉትን ከተለያየ እስር ቤት በማምጣት ማዕከላዊ አንድ ቤት ውስጥ አስቀመጧቸው። በጠቅላላው ወደ 40 የሚሆኑትን እኛን የረጅም ጊዜ እስረኞች የዚያን ዕለት በገመድ እያነቁ ገደሏቸው። ከብዙ ዓመት በኋላም ሞት ወሳኞቹና አስፈጻሚዎቹ የደርግ ሰዎች ተከሰው ለፍርድ በቀረቡበት ወቅት መስከረም 25 1978 ከእስር ቤት አውጥተው ስለገደሏቸው ሰዎች ሲጠየቁ አንዳቸውም አናውቅም አሉ። በወቅቱ የኢትዮጵያ ወህኒ ቤቶች አዛዥ የነበሩት አባራ አያና ነበሩ። ጀነራሉ ከርቸሌ የነበረውን መልክ እንዲቀይር፣ ግቢው መልክ እንዲሻሻል፣ የማምረቻ ተቋሞች እንዲስፋፉ ይፈልጉ ነበር ይባላል። እናም እኚሁ ጀነራል ኮሎኔል መንግስቱን በማሳመን ወህኒ ቤቱን እንዲጎበኙ ጠየቁ ተባለ። በዚህም መሰረት የኢትዮጵያ ሰራተኞች ፓርቲ ዋና ጸሐፊ፣ የሚኒስትሮች ምክር ቤት ሰብሳቢና የጦር ኃይሎች ጠቅላይ አዛዥ ኮሎኔል መንግስቱ ወደ ወህኒ ቤት ለጉብኝት እንደሚመጣ ተወራ። ከጉብኝቱ ይልቅ ዝግጅቱ እስረኛውን ፍዳ አሳየው። ግቢውን ጥረጉ፣ አበባ ትከሉ፣ የእስር ቤት ክፍሎችን አጽዱ፣ መሬት ቆፍሩና ደልድሉ፣ ወጥ ቤቱን ቀለም ቀቡ፣ የወፍጮ ቤቱን አዋራ አራግፉ ሲባል ከረመ። መደበኛ የቀን ተቀን ስራዎች እስኪተጓጎሉ ድረስ እስረኛውን አመሱት። የሚገርም ትዕይንት ነበር። ሞገድ ሞራል ገንቢ ድርጅት የሚባሉት መልካም ዜናን የሚፈጥሩና የሚያነፈንፉ እስረኞች ደግሞ እንዲህ አይነት ድባብ ይመቻቸዋል። ኮሎኔሉ የፖለቲካ እስረኛ የሚባል እዚህ ግቢ እንዳላይ ብሏል እያሉ የእስረኛውን ሆድ በተስፋ ለመሙላት ሞከሩ። ሞገድ በዚህ ብቻ መች በቀዋል? ጓዱ እያንዳንዱን ቤት ስለሚጎበኙ ምግብ ሊቀየር ነው፣ አንሶላ ሊሰጥ ነው፣ አዲስ ልብስም ሊታደል ነው አሉ። ከግቢው ጽዳቶች እስረኛውን የሚጠቅም አንድም ነገር ሳይደረግ መንግስቱ ኃይለ ማርያም ሻምበል ፍቅረ ስላሴንና ሌተና ኮሎኔል ፍስሃን አስከትሎ መጣ። ወዲያው እስረኞች ከቤት ውጭ እንዳይንቀሳቀሱ ተደረገ። ግቢው የተወረረ ያህል ረጭ አለ። ከመገበትና የማምረቻ ፍርጥራተኞች የትምርት ቤት ኃላፊዎችና ዋና ካቦች ብቻ በስራቸው ላይ ተገኙ። ወሳኝ የሆነ ስራ ይሌላቸው የወህኒ ቤቱ ተከታታሪዎች የስራ ገበታቸው ላይ እንዳይገኙ ረፍት ተሰጣቸው። ኮሎኔሎቹና ሻምበሉ የጎበኙት የትር ቤቱን አስተዳደር የማምረቻ ተቋማትንና የትምርት ክፍሎችን ነበር። በጉብኝቱ ሰዓት ያገኙአቸውን ጥቂት እስረኞችን ጥያቄ ጠይቀዋል። ምን አርገህኔ ታሰርከው? ስንት ጊዜ ታሰርከ? አይነት ጥያቄ ነበር። በመጨረሻ እስረኞችን ወክሎ ንግግር ያደረገው ከደርግ አጋር ድርጅቶች አባላት አንዱ የነበረው የህግ ምሁር ነበር። ጓድሊ ከመንበር እኔ ከዚህ በፊት ከነዚህ የኢሃፓ አባላት ጋር ሳላውቃቸው ደም ተቃብቻለሁ። አሁን ግን አብረያቸው በቆየሁበት ጊዜ ፍጹም ኢትዮጵያዊ ሆነው ነው ያገኘኋቸው። እርሶ ራስዎ እስር ቤቶች ትምህርት ቤት ይሆናሉ ያሉትን መመሪያ በተግባር የለወጡ እውነተኛ ኢትዮጵያውያን ናቸው። ለማመን ቢከብድም ተወካዩ ከላይ የተጠቀሰውን መናገሩ እውነት ነበር። ብዙዎች ስለ ኢሃፓ ልጆች የተሰማውን መናገሩና በኮሎኔሉ ፊት በድፍረት ኢሃፓን ማሞካሸቱ የሚገርም ብቻ ሳይሆን የሰውየውንም ጥሩ ሰብዕና ያሳያል ይላሉ። በጊዜ ለኩሉ እንዲል መጽሐፉ። መንግስቱ ኃይለ ማርያም ወህኒ ቤቱን ከጎበኘ በኋላ ሞገድ እንደገና ስራውን ጀመረ። የሁሉም የፖለቲካ እስረኛ ስም ይተላለፍ ተብሏል የሚል ወሬ ተሰራጨ። ከጥቂት ጊዜ በኋላ የፍቺ ወሬ ከእስር ቤት አልፎ አዲስ አበባ ከተማ ውስጥ እንደ ሰደድ እሳት ተሰራጨ። ጉዳዩ የሚመለከታቸው ቤተሰቦች ከታማኝ ምንጮች ወሬውን ሰማን ማለት ጀመሩ። በተለይ በእስር ላይ የነበሩ የከፍተኛ ባለስልጣናት ዘመዶች የፍቺው ነገር እውነት ነው አሉ። ዜናውን አስተማማኝ ያደረገው በእስር ላይ ካሉት ጥቂት የደርግ አጋር ድርጅት አባላት የተሰማው መረጃ ነበር። እንደነሱ አባባል ወሬውን የሰሙት ስልጣን ላይ ካሉ ጓደኞቻቸው ነው። ከለታት አንድ ቀን የተወሰኑ እስረኞች ተመርጠው የፖለቲካ እስረኞችን ስም ዝርዝር እንዲጽፉ ታዘዙ። ማዕከላዊ ምርመራ ድርጅት ያሰራቸውን ሰዎች አያውቅ ይሆን? ከልምድ እንደታየው የተገደሉ ልጆችን ለመፍታት ጥሪ ይደረጋል። የሞተንም እንደገና ለመግደል በየእስር ቤቱ ይፈለጋል። በዚህ ስሌት የማዕከላዊ ምርመራ ስማችሁን ጽፋችሁ ላኩልኝ ማለቱ አይገርምም። ለማንኛውም በትዕዛዙ መሰረት አንድም የፖለቲካ እስረኛ ሳይረሳ ስም ዝርዝር ተጽፎ ለወህኒ ቤቱ አስተዳዳሪዎች ተሰጠ። በታይፕ ተጽፎም ወደ ማዕከላዊ ተላለፈ። ለመዝጋቢ የኢሃፓ ልጆች ምስጋና ይግባቸውና በደረቅ ወንጀል የታሰሩ አንድ ሻለቃና አንድ ሻምበል ከኢሃፓ ልጆች ጋር ተቀላቅለው ተመዘገቡ። ግንቦት 23 ቀን 1978 ዓ.ም ከቀኑ 5 ሰዓት አካባቢ ከማዕከላዊ የተላኩ ሰዎች የተፈቺዎችን ስም ማስጠራት ጀመሩ። የሚገርመው የጥሪው ቅደም ተከተል ነበር። እስረኛው መዝግቦ በሰጣቸውና የወህኒ ቤቱ አስተዳደር ደግሞ በታይፕ ጽፎ ባስተላለፈው ቅደም ተከተል ነበር። ብዙዎች ገምተው የነበረው ስም ዝርዝሩን ወስደው ማዕከላዊ ካለው ስሞች ጋር ያመሳክሩታል ብለው ነበር። ግን እንደዚህ አልነበረም። እንዲፈቱ የተባለው እስረኛ ጽፎ የሰጣቸውን በሙሉ ነበር። ለዚህም ነበር ሁለት የደረቅ እስረኞች መከላከላቸውን ማዕከላዊ ያላወቀው። ለማንኛውም ጥሪው ቀጠለ፣ ግን በተከታታይ አልነበረም። የእስረኛውን ልብ ለማንጠልጠል ይመስላል። እስረኛው የተለመደ ተግባሩን ማከናወኑን ቀጥሏል። አንዳንዱ ድርጅቶ ላይ ሆኖ ያነባል፣ ሌላው ያን ቆሻሻ ወጥ ያጥባል። አስተማሪዎች ያስተምራሉ፣ ተማሪዎችም ይማራሉ። መዝናናት የፈለገ ቼዝ፣ ዳማና ስክራብል ይጫወታል። ጥሪው እየተቋረጠም ቢሆን ቀጠለ። የተጠሩት ልጆች በመቶዎች መቆጠር ሲጀምር ሁሉም እስረኛ ካለበት እየወጣ የእስረኛ መጠየቂያ አጥር ላይ ተኮልኩሎ ቆመ። ጥሪው አልቆም አለ። ለማመን ቢያስቸግርም አንድም የኢሃፓ ልጅ ሳይቀር ሁሉም ተጠራ። ወደ ኳስ ሜዳም ነጎደ። ከቦታው በስተቀር ስሜቱ በባህር ዳርቻ የሚታይ ፈንጠዝያ አይነት ነበር። ወደ ማዕከላዊ የሚያጓጉዙት መኪናዎች ከመምጣታቸው በፊት እንደ መብረቅ አስደንጋጭ ነገር ተፈጠረ። ከእስረኛው መካከል ስድስት እስረኞች አትፈቱም ተባሉ። ከዚህ በላይ ልብ ሊሰብር የሚችል ነገር ምን ይኖራል? ወሬውን የሰሙ ስረኞች እንፈታለን ብለው ማመን አቆሙ። መኪናዎቹ ወህኒ ቤት ለመድረስ ትንሽ ሲቀራቸው አትፈቱም ከተባሉት ከስድስቱ መካከል ለሁለቱ የሀባ ልጆች ወዳጅ ደረሰላቸው። አንዱ የአባቱ ጓደኛ ኮሎኔል ናቸው። እድሜ ይስጣቸውና ከተፈቾች ጋር እንዲቀላቀል አደረጉት። ለሁለተኛው ልጅ ደግሞ የእስር ቤቱ ፖሊስ ነበረች፣ ለእስረኛው ቤተሰቦች ጎረቤት የሆነች። ያ ሁሉ እስረኛ ሲፈታ ለልጁ እናት ምን ልላቸው ነው ብላ ነው አሉ። ለአለቆቿ ነግራ ይሁን አይሁን አይታወቀም፣ ከተፈቺዎች ጋር ቀላቀለችው። እስረኞች መኪናዎች ላይ መጫን ጀመሩ። ቀሪዎቹን አራት ልጆች የሚታደጋቸው ጠፋ። አራቱን ልጆች ያስቀረው ማዕከላዊ ሳይሆን የወህኒ ቤቱ አስተዳደር ነበር። ምክንያታቸውም የተፈረደባችሁ ስለሆነ የእስር ጊዜያችሁን ጨርሱ የሚል ነበር። ይህን ግፍ አሳዛኝ የሚያደርገው በመፈታት ላይ ካሉት መካከል 10ና 15 ዓመት የተፈረደባቸውና ጊዜያቸውንም ያልጨረሱ ነበሩበት። የዚያ ትርጉም አልባ ጭካኔ ተጎጂ የሆነው የቆዩት አይናለም አረጋ፣ ታደለች ኃይለ ሚካኤል፣ ኤርሚያስ ኤልያስና ግርማ ወልደ ተንሳይ ነበሩ። ምን ተሰምቷቸው ይሆን? ቤተሰቦቻቸውስ ምን ብለው ይሆን? አልፍ የለም ሁሉም አለፈ። ዕጣ ፈንታቸው ሆኖ ከሌሎች ቢለዩም ቆይተው ተፈቱ። ጉዞ እንደተጀመረ ዘንቦ የማያውቅ ኃይለኛ የግንቦት ዝናብ እንደ ጉድ ወረደ። የተወሰነው እስረኛ በክፍት ፒካፕ መኪና ላይ ስለነበር በዝናብ ርሰውና በብርድ እየተንቀጠቀጡ ማዕከላዊ ደረሱ። በማዕከላዊ አዛዥ ኮሎኔል ደገሳ አማካይነት ደርግ መሃሪ መሆኑንና የበደሉትን አብዮት እንዲክሱ አሳሰቧቸው። የሚሰማ እስረኛ ግን አልነበረም። ምናልባት አብዮቱን በጓደኞቻችን ደምና ባሰቃቂው የእስር ዘመናችን ክሰነዋል ብለው ሳያስቡ አይቀሩም። ድፍረት ይሁን ትዕግስት ማጣት አይታወቅም እንጂ ልጆቹ ቅስቀሳው በቃን እንሂዱበት ሲሉ ተሰምተዋል። በመጨረሻ የቀድሞው እስረኞች ተወካይ በእስረኛው ስም ምስጋና አቀረበ። እንደ ማሳረጊያም ኮሎኔል ለገሰ በሉ ወደየቤታችሁ አሉ። እኛ ልጆች እየተተለተሉ በደቂቃ ውስጥ መጀመሪያ የተሰበሰቡበትን አዳራሽ ከዚያም ግቢውን ለቀው ወጡ። ጎዳናው እንደ ጥምቀተ ባህር በከስታ የወጣቶች ወጀብ ተጥለቀለቀ። እግረኞችና ባለመኪናዎች ጥግ ጥግ ይዘው ትዕይንቱን በዝምታ ይመለከታሉ። ከላይ ከሰሜን አቅጣጫ የጉሙ ባዘቶ ጠቁሯል። በፍጹም ያልተጠበቀው የግንቦት ዝናብ እንደገና መጣው መጣው አለ። ከሰማይ የተጠመለመለ የመብረቅ ጅራት ቁልቁል ተምዘግዝጎ ብልጭ ሲልና የነጎድጓድ ድምፅ ሲያሰማ ልጆቹ ልብ ቢሉም ከጉዳይም አልጻፉት። እኛ የመጨረሻዎቹ የጓደኞቻቸው ደም የፈሰሰበትን የደቡብ የሰሜን የምዕራብና የምስራቅ አቅጣጫ ተከትለው በጸጥታ ነጎዱ። በወጣት ወጀብ ተጨናንቆ የነበረው የማዕከላዊ ጎዳናም ረጭ አለ። በቃ ተፈጸመ። Thank you.
እስቲል ጠይቅሽ ኢትዮጵያ ሀገሬ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት ዝግዝግ እንንጠልጠል በገዮች ጭካኔ ከሀገር እንሰደድ እንፈነቃቅ እስኪን ጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንት ጊዜ እንቀበር ስንት ጊዜ እንታሰር ስንት ጊዜ እንድማ ስንት ጊዜ እንጩ ላንድነት ለክብርሽ ለህዝቦችሽ ክብር ወፈላላ ንግባ ህይወት እንገብር ስንት እንታፈን ስንት እንዘግዘግ ባርመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ እናት ዓለም አራቱም ማዘንሽ ሁነን እስር ቤት ስንት ጊዜ እንሙት ለማን እንበላ ቤት አንቺ እናት ዓለም ኢትዮጵያ ይደምርት ጧትና ማታ ደግ ይመጣል ይያን ስንጸልይ ስንመኝ አንቺ እናት ዓለም የኛ ጣፋንታ በሞት ብቻ ሆኖ እፎይታ የሚገኝ እስኪ ልጠይቅሽ እናት ልጅና ባላ ቤት በግፍ ስትደፈር ደም ሲያጠልባት እያንዳንዷ መንደር እንደ ታጠበ ጨርቅ ጅግኖች ሲሰቀሉ ልክ እንደ ቁሻሻ ከጉርጓር ሲጣሉ አንቺስ ከምታጩ ምን አላልነው አለ በጊዜው በወቅቱ አላፈ ህዝብ ልጆች በጥይት ሲመቱ ዘራቸው ተመርጦ በቁም ሲቸለጥ ምን አላልነው አለናት አለ ግፉ እንዲቆምልን መከናው እንዲጠፍ ያልንበት መንገድ ያልወጣንበት ሰልፍ ያላስተላለፍነው ተቃውሞ መግለጫ ያልተናገርንበት ዜና ማሰራጭ እስከ መቼ ድረስ እስኪ ልጠይቅሽ የእንግዲህ ልጅሽን ዙፋን ላይ አስቀምጠሽ የእውነተኛ ልጅሽን ጉድጓድ እየከተትሽ አንቺን ያልሁላ ጥቁር አስለብሰሽ ጡቅ ነካሾችሽን ንግስና ቀብተሽ እስከ መቼውን እንዲህ የምታኖሪን አንቺ የደም ሀገር ኢትዮጵያ ንገሪን ነገር እንግድ የለም ወደንም ጣላንም እንደፋለንኛ ሌላ እናት የለንም አቦስ ከመቼ ድረስ ገዳ ያነገስሽ ጥቁር እንዳስለበስሽ ጧትና ማታ ልጆችን ቀብረሽ ስንት ጊዜ እንታፈን ስንት እንዘግዘቅ ባረመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ አራቱም ማዘንሽ ይሆነን እስር ቤት ስንቱን እንለምን እንበላ ቤታ ቤት አንቺ እናት ዓለም ኢትዮጵያ ይደምርት ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን እንኑር ህይወት እየገበርን ስንት ጊዜ እንሙት ዝግዝግ እንንጠልጠል በገዦች ጭካኔ ከሀገር እንሰደድ እንፈነቃቀል እናም እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንት እንቀበር እናም
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን።